ባህልና ማህበረሰብ ለምሽቱ በቅርቡ ለንባብ በበቃ አንድ መጽሐፍ ዙሪያ የተደረገ ውይይት የመጀመሪያ ክፍል ነው ይዘ የቀረበው። Color of the Skin የመጽሐፍ ርዕስ ነው። ደራሲው አቶ ምትኩ አሸብር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አቶ ምትኩን ያወያየው
አመሰግናለሁ አዳነች። ከለር ኦፍ ዘ ስኪን የሰው ልጆች የቆዳ ቀለም ነው የመጽሐፉ ርዕስ እንዳልሽው። ዳግም ያገረሽ በሚመስል ዘይቤ ታዲያ ዛሬ በስፋት እየታየ ያለው የዘር ልዩነት በሚል ቀደም ሲል ይታወቅ የነበረው ልዩነት በእርግጥ የዘር አይደለም ብንባልስ? አይነተኛ መለያዎች አድርገን የምናያቸው ነጭና ጥቁር መሰረታዊ ቀለማት አይደሉም ብንባልስ? በመጽሐፉ ይዳሰሳሉ። ዛሬ መጀመሪያውን ክፍል ነው የምንወያየው። ወደዚያው ልሰዳችሁ። ጤና ይስጥልኝ አቶ ምትኩ አሸብር፣ እንኳን ደህና መጡ። በቅድሚያ
ጤና ይስጥልኝ፣ እዚህ ስቱዲዮ ተቀብላችሁ ስለጋበዛችሁኝ በጣም አመሰግናለሁ።
Color of the Skin in Pursuit of Integration ይላል የሰው ልጅ ቆዳ ቀለምና ውህደትን ፍለጋ በሚል በእንግሊዘኛ ቋንቋ የተጻፈ መጽሐፍ ነው የደረሱት። መጽሐፉ ነጋጋሪ ይበልጥም በዚህ ቀደም ለምናውቃቸው ሐሳቦች የተለየ እይታ ቢኖረን ብዙ ጥያቄዎችንም እንድናነሳ የሚጋብዝ ነው። በቅድሚያ ግን ይሄ መጽሐፍ ለመጽሐፍ ከተንደረደሩበት ስሜት እንነሳ። መጽሐፉ ከቆዳ ቀለም የተያያዙ ጉዳዮችን ነው ይበልጡን የሚያወራው። እንደምን ተሳቡ?
መጀመሪያ እኔ በስደት መልክ ነው ወደዚህ ሀገር የመጣሁት። ወደ 35 ዓመት ሆኖኛል። ይሄ 35 ዓመት ከአንድ ሁለት ዓመት በስተቀር በአብዛኛው ሌሎች ስደተኞች በመርዳት መልሶ በመቋቋም ላይ ያተኮረ ስራ ነበረ ስራ የቆየሁት። እንዳውም ወደ መጨረሻው አካባቢ የዚህ የስደተኞች መርጃ በሂማን ኤንድ ሄልስ ሰርቪስስ ስር የዛ የእርዳታ ሰጪው ክፍል ዲሬክተር ሁኜም ሰርቻለሁ እና ዋናው ከ60 በላይ አገሮች ይመጣሉ ስደተኞች ወደዚህ አገር ማለት ነው። እና ብዙ እንግሊዝኛ አይችሉም፣ አገሩን አያውቁትም፣ ባህሉን አያውቁትም። ግን እዚህ መጥተው ተጣጥሮ ሰው እንዲሆኑ ራሳቸው ጠቅሞ ቤተሰባቸውም ረድተው ከአገሩ ሕዝብ ጋር ተቀላቅለው እንዲኖሩ የሚያስችላቸው እገዛ እርዳታ በምናደርግበት ጊዜ ይሄንን ሁኔታ በተቻለ ፍጥነት እና ዘላቂ በሆነ መንገድ እንዲያደርጉት የህብረተሰብ ውህደት ላይ ትኩረት ባለው መልኩ ጥናት እና እንደዚሁም ተግባራዊ ስራ ሰርቻለሁ። አሁን መጽሐፉ የጻፍኩት ባለፉት 3 ዓመታት ውስጥ ነው። እኔ ስራ በነበርኩበት ጊዜ ብዙም ውጪ መዘዋወር ኃላፊነት ስለነበረብኝ ቁጭ ብዬ መጽሐፍ እድል አልነበረኝም። አሁን በጥሮታ መልክ ይህን እድል ሳገኝ ግን በዚሁ በህብረተሰብ ውህደት ላይ ያተኮረ እንዴት ነው ሰው ለሰው ሊግባባ ሊስማማ የሚችለው በሚለው ላይ ጥረት ያደረኩባቸው አንዳንድ ነጥቦች መፈተሽ ጀመርኩኝ፣ መጻፍም ጀመርኩኝ። አሁን ግን ወደ 3 ዓመት እንደዚህ ይሆናል። በተለይ ፖሊሶች በጥቁር ወጣቶች ላይ ጭካኔ የተሞላበት አያያዝ እስከ መግደል፣ እስከ ማንቋሸሽ፣ እስከ ማሰር የመሳሰሉ ነገሮች እና አንዳንዱ ደግሞ ድርጊት አስከፊ በሆነ መልኩ የሚታይበት ጊዜ ስለሆነ ይሄ ለምን ይሆናል ብዬ ጠየቅኩኝ። ይሄ ዋና የሚሆንበት ምክንያት ሆኖ የገባኝ እኔ ምናልባት እነዚህ ጥቁር አሜሪካውያን እዚህ የሚኖሩት 200 ዓመት 300 ዓመት ሞልቷቸዋል እዚህ ሀገር ግን ምንም እንኳን የነጻነት ውጊያም ተደርጎ ነጻነትም ቢታወጅ እድልም ቢከፈት ሙሉ በሙሉ ግን ነጭና ጥቁር በሚባለው ወገን የመቀራረብና አብሮ የመኖር አብሮ የመመካከር አብሮ የመስራት ውህደት ባለመኖሩ ነው በሚል ያንን ከለር ኦፍ ዘ ስኪን የሚል አንጎላያ ላይ መመላለስ ጀመረ እና ሁለቱን አጣምሬ ይሄንን ታዲያ አንድ ላይ አጋብቼ ለምን በዚህ ነገር ላይ አላሰፋውም በሚል ሰፋ አድርጌ ኢንተግሬሽን እና ውህደት እና የሰው የቀለም ቆዳ በሚል ላይ አተኩሬያለሁ።
መልካም። የቀለም ጉዳይ ከሰው ልጅ ቀለም ጋር ነው እርሶ ያያዙት። ቀለማትን በተመለከተ ግን ብዙ ተጽፏል፣ ገጣሚያን ጽፏል፣ የፍልስፍና ሰዎች ከባህል ጋር የተቆራኙ ከሃይማኖት ጋር የተቆራኙ ጭብጦች አሉበት። ቀለም ብዙዎችን ይማርካል፣ ቅኔ የተዘረፈለት ነው። እርሶ ስለ ቀለማት የተለየ ስሜት አሉት? ስለ ሰው ልጅ ቆዳ ቀለምና ስለ ጻፉበት ጉዳይ እንደው ገታ አድርጌ የግሎን ስሜት መኮርኮር ፈልጌ ነው። በተለይ የሚማረኩለት ቀለም አለ? ምን አይነት ቀለም ይወዳል?
ቀይ ቀለም ደስ ይለኛል።
ለምን እንደሚወዱት ያውቃሉ?
የሚመስለኝ አንድ ጉልበት ያለው ይመስላል፣ ሁለተኛ
ብሩህ ነው
እና ቀይ ሲሆን ወለል ብሎ በመታየቱ ምክንያት ይሆናል። እንዳልከው ግን ያው ከፀሐይ የሚመነጭ ነው ቀለም፣ ወይም የፀሐይ ዘርፎች ናቸው። ፀሐይ ብርሃኗ አትሰጣለች፣ ግን እኛ የምናገኘው ብርሃኑን ነው እንጂ የተለያዩ ቀለሞቹን አይደለም።
አናያቸውም መንገድ ካልተፈጠረ።
ልክ ነው። እና ግን ደመና ሲኖር፣ በተለይ ደግሞ የውሃ ርዝራዥ በሚኖርበት ጊዜ በአየር ላይ የፀሐዩ ጨረር ሲሰባበር ሲጎብጥ ቀስተ ደመና ይመጣል። እና ቀስተ ደመና የሚያሳዩ ከሌላ የመጣ አይደለም፣ ከውሃው የመጣ አይደለም። የፀሐዩ ብርሃን ሲሰባበር ምን መልክ እንደሚወስድ ነው።
እነኚህ ቀለማት በሌላ አነጋገር ከብርሃኑ የወጡ ናቸው እና የብርሃን ፍንካቾች ናቸው እንደማለት ነው።
በዛ መልኩ አድናቆትም አለኝ ማለት ነው። በነገራችን ላይ ትንሽ ብጫም እንትን ይለኛል። ይማርከኝ።
ለቀለም ኃይለኛ ፍቅር ከሌለዎት ይህን የመሰለ መጽሐፍ አይጽፉም፣ ምንም እንኳን ቁም ነገሩ ከቀለምም ቢያልፍ። በዚህ ሰዓት የሚከታተሉን አድማጮች ስለሚወዱ ቀለም እያሰቡ እንዲከታተሉን እናድርግና እርስዎን ይበልጡን ስለ ሰው ልጅ የቆዳ ቀለም ነው የጻፉት። ያንን ደግሞ ምናልባትም ከዚህ በፊት ደፍረን ልናይ በማንሞክርበት ጥልቀት ነው የሚመረምሩት። 328 ገጾች ባለው መጽሐፎ የማይነካኩት ቁልፍ የለም። ብዙ ጉዳዮችን ይነካካሉ። አንዳንዱም በዚህ ውይይታችን እናመጣለን። ስለ ቆዳ ቀለም ጠባዮች እንመልከት። ስለ ጠባዩ ራሱ ሙሉ ስፍራ ሰጥተውት በመጽሐፉ ይነጋገራሉ። የቆዳ ቀለምን የምንመለከትበት ሁኔታ ከአስተዳደግም ከባህልም እውቀት ካከማችንባቸው ነገሮችም ጋር ሊገናኝ ይችላልና ምንድን ነው ለሰዎች ቆዳ ቀለም አሁን ያለንን አስተሳሰብ እንዲኖረን ያደረገን በእርሶ ጥናት?
እንግዲህ እኛም ሀገር ኢትዮጵያ እኔ ሳድግ በነበረው ባለውም ሁኔታ የሰው ቆዳ ቀለም የተለያየ መልክ ይዞ እንደ መለያ ነገር ማለት ነው። ጥቁሯ ሴትዮ ስታልፍ አየሃት፣ ወይም ደግሞ ሶስቱ ቀያይ ልጆች ሲጫወቱ አየህ ሲባል ዋጋ አይከመርበትም። ያቺ ጥቁር ሴትዮ ማለፏንም የሚገልጽ ነው። በአብዛኛው መልኩ መለያ የማበላለግ አንዱ ከሌላው የመፈለግ ነገር ሊኖር ይችላል። በዋና መልኩ ግን እዚህ ሀገር እንዳለው ለምሳሌ የጥቁር ቤተ ክርስቲያን፣ የጥቁር ኮሌጅ፣ የጥቁር ሰፈር ይባላል። በእኛ ሀገር የቀይ ቡድን ወይ ደግሞ የዳማ ሰፈር የሚባል ሁኔታ የለም።
የቆዳ ቀለሙን ተከትለን
ምንመድበው ነገር የለም። እንዳውም እኔ እንዳልከው ዘለቅ ብዬም እንደገባው ምን የሚል አመለካከት አለኝ። በዚያ ዓለም ወደ 7.2 ቢሊዮን ሰው ይኖራል። እያንዳንዱ ሰው የራሱ ቀለም አለው
ከምናየው ባሻገር
እና እንደ እኔ የሰው ቀለም አለ እንጂ የሰዎች ቀለም አለ አይደለም።
በቡድን የሚፈርጀን ሳይሆን የተናጥል የእያንዳንዳችን እንዳሻራችን ነው የሚለው
እንዳሻራችን ነው ብዬ ነው ማምነው። የተገነዘብኩትም እንደዛ ነው። እና ያ ሆኖ እያለ አንዳንድ ሰዎች በተለይ እንግዲህ መጽሐፉ በዚህም ሀገር ያለው ሁኔታ ያተኩራል አይደል፣ ምንድን ነው የሚለው ይሄ ጥቁርና ነጭ ብሎ መለየት ወይም ሁለት ህብረተሰብ ማድረግ ከሌላ ፍላጎት የተነሳ ነው። ከሌላው ፍላጎት የተነሳ ነው ሲል እንዴት ነው? አሁን በተለይ ጥቁር ያነሳን እንደሆነ ተከብሮ የነበረ ቀለም ነው። በቻይናዎች ለምሳሌ የቀለም ንጉስ ይባላል። ጀርመኖች ከ2000 ዓመት በፊት የሰንደቅ ዓላማቸው ተጨማሪ ምልክት ነው። ደፋር ነው፣ ወኔ ያለው ነገር ነው። ለጦርነትም ሲያዘጋጁ ሮማውያን ቅኝ እንዳያደርጓቸው ይሄ የቀለምን እና እንደዛ ሆኖ ሳለ ባለታሪኮችም እነ ሆመርም ስለ ኢትዮጵያም ሲጽፉ ነቢዩ መሐመድም ወደ ኢትዮጵያ ተሰደዱ ሲሉ ጥቁር እና ቀይ የሚኖርባት ሀገር መሆኑ ያውቃሉ። ኢትዮጵያ በዛን ጊዜ ጥቁር ወይም ቀይ ሰው በአጠቃላይ የበታችነት ያለው ትርጉም ይዞ አይታይም ነበር በዛን ጊዜ። ግን ምንድን ነው ከጊዜ ወዲህ በተለይ የኢንዱስትሪ መስፋፋት በመጣበት ጊዜ፣ የሸቀጥ እቃ መሸጥ አስፈላጊ በሆነበት ጊዜ፣ ከሌላ ቦታ ደግሞ እንደዚሁ እቃ ማስመጣት በሚፈለግበት ጊዜ ኮሎኒያሊዝም መጣ ማለት ነው። እና ኮሎኒያሊዝም ለምሳሌ አፍሪካ ሲገባ፣ ላቲን አሜሪካም ሲገባ፣ ሌላም ኤዥያም ሲገባ ነጮች ነበሩ የበላይነት የነበራቸው፣ ቅኝ ግዛት ያደረጉ ነጮች ነበሩ። እና በተቻለ መጠን እነዛ ጥቁሮች አገልጋይ እንዲሆኑ ለማድረግ የበታችነታቸው እንዲቀበሉ ለማድረግ ጥቁር እንደ ኃጢአት፣ ጥቁር እንደ ደካማ እና ኢቭን የሰው ዘር እንዴት ነው በጥቁርና በነጩ መካከል ያለው ልዩነት ለማስረዳት ተብሎ አንጎል መጠኑ ይለካ ነበር።
ለማሳነስ ምንም አይነት መንገድ ይቀበላል፣
ሁሉ አይነት ምርምር ይደረግ ነበር። ኋላ ግን ያደረጀ ሳይንስ ሲስፋፋ በተለይ ዲኤንኤ በመጣበት ጊዜ የኔና ያንተ ወይም ደግሞ የኔና ያንተ የሌሎችም ሰዎች የዲኤንኤ ውጤት ሲመጣጠን ግን ነጩም ጥቁሩም ሁሉ ይጨምራል። በጣም የተጠጋጋ እንደውም ልዩነት አለ ብለ ስካራግ ድረስ ያለ ግንኙነት ነው ያለው ዝምድና ነው ያለው። ስለዚህ የኔ እምነት ከዛ የመነጨ ነው እና እዚህ ያሉት አብዛኞቹ የጥቁር ህብረተሰቦች በባሪያ ንግድ ጊዜ የመጡ ናቸው እና እንግሊዞች ምዕራብ አፍሪካ በያዙበት ጊዜ ምዕራብ አፍሪካ ያሉት ጥቁሮች በአፍሪካ በመላ ያሉት ጥቁሮች አነሳ ፍጥረቶች ናቸው ብሎ ያምኑ ስለነበረ እነዛን እንደ እንስሳ በመጠቀም ሊያሰሯቸው በሚመሯቸው በሚያዟቸው ሁኔታ ከዛ አልፎ መሸጥ መለወጥ አለባቸው ተብሎ አሜሪካ ድረስ እንደ እቃ ተሽጧል ማለት ነው። በዛ መጥቶ እንግዲህ ይሄ ሁኔታ አዝሏል ማለት ነው። እዚህ ያሉ ጥቁሮች የጎደለባቸው ናቸው፣ ትክክለኛነት የላቸውም የሚል አይነት አመለካከት ተደርቦበት ምንም እንኳን የፖለቲካ ነጻነት ቢኖር የሥራም ነጻነት ቢኖር የመሳሰለ ነጻነት ቢኖር ይሄ ቀለሙ በጣም ልዩነት እንዳለው በማቅረብ በትምህርት ቤትም ቤት በመግዛትም ሱቅ ገብተህ እቃ መግዛት በምትፈልግበት ልዩ ልዩ ቦታ የዚህ የቀለም ልዩነት ነጸብራቅ የሚታይበት ሁኔታ ተፈጥሯል ማለት ነው።
ያ ያስተሳሰብ ነጻነት ገና አልተደረሰበትም አልተጨበጠም ነው ከዚህ ሁሉ ዘመናት ትግል በኋላ።
አዎ ግቡ ላይ በመንገድ ላይ ያለ ነገር ነው እንጂ ለዚህም ነው ይሄ መጽሐፍ ምናልባት ይሄንን ሂደት ያራምደዋል ሚል እምነት በማድረግ ነው።
የነጻነት ትግሉንና የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፉ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ አቶ ምትኩ። መጽሐፉ ቀደም ብዬ የጠቀስኩት የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፉ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለም ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውህደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጽሐፉ ይፈነጥቃሉ። እስኪ ስለ መጽሐፉ ዓላማ ገፋ አድርገን እንመልከት። ቅድም የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉት ይህን መጽሐፍ?
መጽሐፉን ለምን ጻፉት? አቶ ምትኩ አሸበር ያብራራሉ። ሌሎች ያልተመለሱ ጥያቄዎችንም ያነሳሉ። በጥልቀት የተመለከቱትን የቀለም ጉዳይ ይልቁንም ደግሞ የሰው ልጆች የቆዳ ቀለም በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን አቶ ምትኩ አሸበርን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።